በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደ ጻፈው ምዕራፍ 3 ከቁጥር 16 እስከ 18 እግዚአብሔር ዓለምን እጅግ ስለ ወደደ አንድ ልጁ ሰጠን። ስለዚህ በልጁ የሚያምን ሁሉ የዘላለም ሕይወት ይኖረዋል እንጂ አይጠፋም። እግዚአብሔር ልጁን ወደ ዓለም የላከው ዓለም በልጁ እንዲድን ነው እንጂ በዓለም ላይ ለመፍረድ አይደለም። በርሱ የሚያምን አይፈረድበትም፣ በርሱ የማያምን ግን አንድ በሆነው በእግዚአብሔር ልጅ ስላላመነ ገና ድሮ ተፈርዶበታል። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።
በስመ አብ ወወልድ ወመንፈስ ቅዱስ ወአሐዱ አምላክ አሜን። ውድ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ እንኳን ለቅድስት ሥላሴ በዓል በሰላም አደረሳችሁ። የቅድስት ሥላሴ ሕይወት በሦስት ነገሮች ሊገለጥ ይችላል። እነዚህም ፍቅር፣ ሰላምና ደስታ ናቸው። መጀመሪያ የቅድስት ሥላሴ ሕይወት ፍቅር መሆኑ ስለሚመለከት ቅዱስ ዮሐንስ በመልእክቱ እግዚአብሔር ፍቅር ነው ይላል። ፍቅር ደግሞ እንደምታውቁት ሁሉ ጊዜ ወደ ሌላ ያተኮረ ነው። ማለት የፍቅር ትርጉም በእውነት ከተረዳን ራሳችንን ማፍቀር አንችልም። ለዚህም ነው አምላካችን ከሦስት አካላት የቆመ የሆነው። ሶስት አካላት ስንል ደግሞ ግንኙነት የሌላቸው ሶስት አካላት አይደሉም። አብ፣ ወልድና መንፈስ ቅዱስ ያንዲት መለኮታዊት ቤተሰብ አባላት ናቸው። ሁላችን የቤተሰብ አባላት እንደመሆናችን በቤተሰብ ውስጥ በአባት በእናትና ልጆች መካከል ያለው ፍቅር ምን እንደሚመስል ሁላችን እናውቃለን። የቅድስት ሥላሴ አባላት ደግሞ እርስ በርሳቸው ለቤተሰብ ሕይወት ሞዴል መሆን የሚችል ፍቅር አላቸው። የቅድስት ሥላሴ ሕይወት በተወሰነ ደረጃ ለመረዳት እንግዲህ በቤተሰባችን ያለንን ፍቅር ማሰብ አለብን። ፍቅር ባለው ቤተሰብ ሁሉ ስለሌላ ያስባል፣ ስለሌላ ይቸገራል። የቅድስት ሥላሴ ሕይወትም እያንዳንዱ አካል በፍቅር ያለውን መልካም ነገር ከሌላው ጋር የመጋራት ሕይወት ነው። ፍቅር ሁሉ ጊዜ ያለውን ለሌላ ማጋራት ባህሪው ከመሆኑም የተነሳ ፍቅራቸውን፣ ሀብታቸውን፣ ሕይወታቸውን፣ ደስታቸውን፣ ሰላማቸውን ወዘተ ለሌላ ለማጋራት ሲሉ ነው ቅድስት ሥላሴ ዓለምን የፈጠሩት። የፍቅር ትርጉም አውቀው ደግሞ ፍቅር መስጠትና መቀበል የሚችሉ እንዲኖሩ ብለው ነው ቅድስት ሥላሴ በአምሳያቸው ሰዎችን እኛን የፈጠሩት። ቅድስት ሥላሴ ክርስቶስንም ወደዚህ ዓለም የላኩት ክርስቶስም በመስቀል እስከ መሞት የደረሰው በፍቅር ነው። ባለፈው እሁድም በዓሉ የጰራቅሊጦስ በዓል ያከበርንለት መንፈስ ቅዱስም ወደዚህ ዓለም የተላከው ከኛ ጋርም የሚኖረው በፍቅር ነው። ከኛ የሚጠበቀውን አምላካችንን ሆነ እርስ በርሳችን ማፍቀር ነው። እግዚአብሔር የሚፈልገው ፍቅር መቀበልና መስጠት የምንችል እንድንሆን ነው። ስለ መንግሥተ ሰማይና ገሃነመ እሳት ውስጥ ስላሉ ሰዎች የሚነገር ታሪክ አለ። ታሪኩም አንድ ሰው በመንግሥተ ሰማይና ገሃነመ እሳት ውስጥ ያለ ሁኔታ ማየት እንደቻለ ይናገራል። መጀመሪያ ወደ ገሃነመ እሳት ገባና እዛ ያሉ ሰዎች ብዙ ምግብ የተቀመጠበትን ገበታ ከቧል። ሰዎቹ ሁላቸው በረሃብ ሊሞቱ ያሉ እርስ በርሳቸው የማይነጋገሩና ሐዘን በፊታቸው የሚነበብ መሆናቸው ያያል። እዛ ያሉ ሰዎች እያንዳንዳቸው በእጃቸው የታሰረ 1 ሜትር የሚረዝም ማንኪያ አላቸው። ከምግቡ በማንኪያ ወስደው ለመጉረስ ይሞክራሉ። ግን ማንኪያቸው ከእጃቸው ስለሚረዝም ምግብን ወደ አፋቸው ለማድረስ አይችሉም። ለዚህም ነው ሁላቸው የተራቡ የተጎሳቆሉና ሐዘንተኞች የሆኑት ተብሎም ይነገረዋል። ሰውየው በገሃነመ እሳት ባየው ይያዘነ ይወጣና በመንግስተ ሰማይ ያለ ሁኔታ ለማየት ወደ መንግስተ ሰማይ ይገባል። እዛ ያሉ ሰዎች ምንም ረሃብ ምልክት የሌላቸው የሚነጋገሩና ደስተኞች መሆናቸው ወዲያውኑ ይገነዘባል። የሚገርመው ነገር ግን ሰዎቹ ዙሪያውን የከበቡት ገበታ ሆነ በላይዋ ላይ ያለው ምግብ በገሃነመ እሳት ውስጥ ካየው ምንም ልዩነት የለውም። በሰዎቹ እጅ ደግሞ ልክ እንደ በገሃነመ እሳቱ 1 ሜትር የሚረዝም ማንኪያ ታስሯል። ታዲያ እንዴት ነው የሰዎቹ ሁኔታ እንዲህ ጥሩ የሆነው ብሎ ሲጠይቅ ግን በመንግስተ ሰማይ ሰዎቹ እርስ በርሳቸው ነው የሚጎራረሱት። የማንኪያው ርዝመት ደግሞ ለመመገብ አይከለክላቸው። ስለዚህም ነው እንዲህ ደስተኞች የሆኑት የሚል ምላስ ተሰጠው ይባላል። ባጭሩ የታሪኩ ትርጉም የገሃነመ እሳት ሰዎች ግለኝነት፣ ንፍገትና ራስ ወዳድነት ስለሚያጠቃቸው በሐዘን እንዲኖሩ በራሳቸው የፈረዱ መሆናቸው ነው። የመንግስተ ሰማይ ሰዎች ግን ፍቅር፣ መተሳሰብና መተባበር ስለመረጡ ደስተኞች ናቸው የሚል ነው። ወንድሞቼና እህቶቼ፣ አምላካችን ፍቅር ነው። በፍቅር ምክንያት ነው የፈጠረን። ከሱ ጋራ ሆነ እርስ በርሳችን በፍቅር እንድንኖር ይፈልጋል። ስስት፣ ግለኝነትና አሉታዊ አስተሳሰብ ከህይወታችን ማራቅ አለብን። በሁለተኛ ደረጃ ከፍቅር በተጨማሪ የቅዱስ ሥላሴ ህይወት መግለጫ ይሆናል ያልነው ሰላም ነው። ቅዱስ አጎስጢኖስ እግዚአብሔር የሚያጣጥመው ሰላም እኛ ሆነ መላእክት ልናስበው ከምንችለው በላይ ነው ይላል። መጀመሪያው መጽሐፈ ነገሥት ስለ እግዚአብሔር እንዲህ ይላል፣ ትልቅና ብርቱ ንፋስ ተራሮችን ሰነጠቀ አለቶችንም ሰባበረ፣ እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳቱ ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምጽ ሆነ፣ ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምጽ ወደ እርሱ መጣ። የተከበራችሁ የእግዚአብሔር ቤተሰብ፣ በዚህች የመጽሐፍ ቅዱስ ጥቅስ እግዚአብሔር በትንሽ የዝምታ ድምጽ ተመስሏል። እርግጥ ነው ሰላምና እርጋታ የማይመኝ የለም። ሰላም ማጣጣም የምንጀምረው ደግሞ ነገሮች ሲሳኩልን፣ ነገሮች መስመር ሲይዙልን ነው። ለእግዚአብሔር ሁሉ የተስተካከለና የተሳካ ነው። ስለዚህ እሱ ፍጹም ሰላም አለው። በትንሣኤ ወቅት ክርስቶስ ትንሣኤ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም እንላለን። እምይእዜሰ ኮነ ፍስሐ ወሰላም የምንለው ሰይጣንና ተንኮሉ ስለ ተሸነፈ ነው። እግዚአብሔር ዘለዓለማዊ ሰላሙንና እርካታውን እንድንጋራ ስለፈለገ ነው የፈጠረን። በዚህ ዓለም ይሁን በሚመጣው ዓለም የዚህ የቅዱስ ሥላሴ ሰላም መጋራት የምንችለው ወደ ቅዱስ ሥላሴና እርስ በርሳችን ፍቅር ካለን ሰይጣንንና ምክሮቹን ወደ ራሳችን ካላስጠጋን ነው። በሶስተኛ ደረጃ እንዲሁም በመጨረሻ ደረጃ የቅዱስ ሥላሴ ሕይወት መገለጫ ይሆናል ያልነው ደስታ ነው። አንድ ማይስተር ኤካርት የሚባሉ እውቁ ጀርመናዊ መነኩሴ ስለ ቅዱስ ሥላሴ እንዲህ ይሉ ነበር። እግዚአብሔር አብ ከእግዚአብሔር ወልድ ጋር ስስቅ እግዚአብሔር ወልድ ለእግዚአብሔር አብ በሳቅ ይመልስለታል። ያ ሳቅ ደግሞ እርካታ ይሰጣል። እርካታው ደስታን ይሰጣል። ደስታው ደግሞ ፍቅር ይሰጣል። ይህ ፍቅር ደግሞ መንፈስ ቅዱስ ነው ይሉ ነበር። በእውነትም ቅዱስ ሥላሴ በደስታ ልንመስላቸው እንችላለን። እስቲ በሆነ ምክንያት እውነተኛ ደስታ የተሰማን አጋጣሚ እናስብ። ሰዎች ባሳዩን የፍቅር ምልክት ሊሆን ይችላል፣ ወይንም ሌላ በሕይወታችን ባጋጠመ መልካም ነገር ሊሆን ይችላል። በዛች የእውነተኛ ደስታ አጋጣሚ የቅዱስ ሥላሴ ደስታ እየተጋራን ነው ማለት ይቻላል። ወንድሞቼና እህቶቼ፣ እውነተኛ ደስታ ሁሉ ከእግዚአብሔር ነው የሚመጣው። ቅዱስ ሥላሴ እንድንደሰት ይፈልጋሉ። ለዚህም ነው የፈጠሩን። እንዲሁም ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የላኩት ለዚህ ነው። ደግሞ ለዚህ ዓላማ ነው መንፈስ ቅዱስም ከእኛ ጋር የሚኖረው። ስለዚህ እግዚአብሔር ምን ያክል እንደሚወደንና ከእኛ ጋር መሆኑን እናስተውል። የእሱ ሥራ እናድንቅ፣ ትእዛዛቱን እናክብር። የሰው ልጆች ሁላቸው በእግዚአብሔር ዘንድ የተወደዱና ሁላቸው የተከበሩ መሆናቸው እንገንዘብ። አጭር ታሪክ ላካፍላችሁ። አንድ አዳኝ የአሞራ እንቁላል ያገኘና ወደ ቤት አምጥቶ ከዶሮ እንቁላል ጋር ያቀላቅለውና የአሞራ ጫጩት ከዶሮ ጫጩቶች አብሮ ይፈለፈላል። አሞራው ከዶሮዎቹ አብሮ ስላደገ ዶሮ የሆነ ይመስለው ነበር። የሰማይ ንጉሥ አሞራ በሰማይ ሲያንጃብብ ሲያይ ደግሞ ምን ነው እኔም እንደሱ በሆንኩ እያለ ሲመኝ፣ ምንነቱን ሳያውቅና በሕይወቱ ሳይደሰት እንደ ዶሮ ሆኖ አለፈ ይባላል። እኛም በቅዱስ ሥላሴ አምሳያ የተፈጠርን፣ ክርስቶስ በደሙ የተበጀን፣ የመንፈስ ቅዱስ ማደሪያ የሆን የአምላክ ልጆችና የመለኮታዊ ቤተሰብ አባላት መሆናችንን ባለመገንዘብ ምንነታችን ሊሰጠን የሚገባው ደስታ ሳናጣጥም መኖር የለብንም። እናም ቅዱስ ጳውሎስ ለፊልጵስዩስ ሰዎች እንደሚለው ሁሉ ጊዜ በጌታ ደስ ይበለን፣ አምላካችን ቅርብ ነውና በአንዳች ነገር አንጨነቅ፣ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችን ውስጥ ይሁን። ሁሌ እውነትን፣ ጽድቅን፣ በጎነትን፣ ንጽህናንና ፍቅርን እናስብ። መልካም እሁድ ያድርግልን። አምላክ ያደራ የሱስ